ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 25 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን ይቀርባል። በማስከተልም ባሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዲሞክራሲ ሐተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም ያካባቢ አገሮችን ሁኔታ እንቃኛለን።
ወያኔ አገሪቱን የብድር ማጥ ውስጥ መክተቱ አነጋጋሪነቱ እየጨመረ መሆኑ ታወቀ። ሰሞኑን ይፋ የተደረገው ወያኔ ኢትዮጵያንና ህዝቧን ለ23 ቢሊዮን ዶላር ባለ ዕዳ እንዳደረገ ያሳያል። ይህ በየዓመቱ የሚከፈለው 400 ሚሊዮን የብድር ወለድ እንደማይጨምርም ለማወቅ ተችሏል። ከዚህ የብድር ዕዳ ውስጥ ግማሽ ያህሉ በተለያዩ እርከን በሚገኙ ወያኔዎች ተገጥቷል። እስካሁን ወያኔ ብርን በስርዓት ለማተም የሚያስችል ህግ እንዲደነገግ ያላደረገ በመሆኑ እንዳፈተተው እያተመ ገበያ ውስጥ የሚያስገባው የብር መጠን ገበያውን እየረበሸው እንደሆነ ማንም ገበያተኛ እለት እለት ለሚያጋጥመው የመገበያያ መበላሸት የብር በብዛት መሰራጨት መሆኑን እያወቀው ከመጣ በርካታ አመታት ተቆጥረዋል። ወደ ውጭ ከሚላኩ ከቡና ከቆዳና ሌጦ ከቅባት እህሎች ከጥራጥሬ ከወርቅና ከሌሎች ከከበሩ ማዕድናት ወዘተ ለማግኘት ከተፈላው 3 እጅ እጥፍ በታች በመውረዱ ዕዳ መክፈል ጥያቄ ውስጥ እንደሚወድቅ መረዳት ተችሏል። የውጭ ንግዱን ያሽመደመደው የዶላር ምንዛሪ አለመጨመር እንደሆነ የገንዘብ አዋቂዎች ያስረዳሉ። የዓለም ባንክና የዓለም የገንዘብ ድርጅት እየገፉ ያሉት የአንድ ዶላር ዋጋ 30 ብር እንዲሆን መሆኑ በስፋት የተገለጸ ጉዳይ ነው። ይህ ከሆነ ወያኔ በየዓመቱ ለብድር ክፍያ ከአንድ ቢሊዮን ብር በላይ ተጨማሪ ክፍያ እንደሚያስከፍለው የሚታወቅ ነው። ለዚህ ደግሞ በቢሊዮን የሚቆጠር ተጨማሪ የብር ኖቶችን ገበያ ውስጥ ማሰራጨት የግድ የሚል ይሆናል። የተጨማሪ ብር የማሳተም ጉዳይ በየዓመቱ ከ15 ከመቶ በላይ እየናረ በመሄድ ላይ ያለውን የገበያ ዋጋ ክፉኛ ይረብሸዋል። ይህም በራሱ ህልፈተ ወያኔን ያጣድፈዋል ተብሏል። ወያኔም ለዚህ ክፉ ሁኔታ ላለመጋለጥ ቢፍጨረጨርም መጨረሻው ግን የዓለም አበዳሪ ድርጅቶችን ሐሳብ መቀበል የግድ መሆኑን የመዋለ ንዋይ አዋቂዎች ያስረዳሉ።
በአባይ ላይ ይሰራል የተባለው ግድብ ቢያንስ በሁለት ሶስት አመት እንዲዘገይ ያደረገው የሙስናው ጀነራል ክንፈ ዳኘው ብረታ ብረትና ኢንጂነሪንግ ሜቴክ የተባለውን የዝርፊያ ተቋም በመጠቀም እንደገና ኢትዮጵያን ለኪሳራ ዳረገ ሲሉ ውስጥ አዋቂዎች ከሰውታል። ክንፈ ከሜቴክ አቅም ውጪ የሆነውን የትላልቅ የግድብ ቱቦ ተርባይን እኛንሰራለን በሚል የግድቡን ስራ ጉድቶ ያደረሰው ጉዳት ሳያንሰው ያዩ ማደበሪያ ፋብሪካና ሜቴክ ይሰራዋል በሚል 540 ሚሊዮን ዶላር አስመድቦና 60 በመቶ ከዚሁ ገንዘብ ከወሰደ በኋላ ስራውን በ42 ከመቶ ብቻ ማጠናቀቁ ወደ 43 ሚሊዮን ዶላር ኪሳራ መድረሱ ተጋልጧል። ፋብሪካው በጊዜ ባለመድረሱ አሁንም ማዳበሪያ ከውጪ እየተገዛ በአመት $500 million ያላነሰ በመውጣት ላይ ነው ያሉት ታዛቢዎች ቢቴክ ዶያኔ ያረጁ ታጋዎች መጥቶያ በሚል እንጂ ችሎታ ባላቸው የተሞላ አይደለም ሲሉ ነቅፈዋል። በተያዘ ዜናም ዮያኔ የፕሮፖጋንዳ እንዳለ ሆኖ ያባዩ ግድብ ስራ ከባድ የገንዘብ ጥረት የሚያጋጥመ ሲሆን ስካውንት ሊሰራ የተቻለው 45% ብቻ ነው ተብሏል።
ወያኔ በአፋር ያካሄደ ያለው ወረራ ተቃውሞ ያስከተለ መሆኑ ተሰማ። ወያኔ የትግራይን ግዛት ለማስፋፋትና በእርሻና በማዕድን ራስዋን እየቻለች ትግራይ ለማድረግ በግልጽና በስውር የሚያደባው ሴራ ህዝባዊ ተቃውሞ እያስከተለበትና ህልውናውን እየተፈታተለው መሆኑ እየታወቀ በአፋር በጨው ማዕድን የበለጸገውን አካባቢ ወደ ትግራይ ውስጡን መጠቅለሉ የአፋር ህዝብ በቁጣ በወያኔ ላይ እንዲነሳና እንዲያምጽ እያደረገው መሆኑን ሁኔታውን በቅርበት የሚከታተሉ ወገኖች ያስረዳሉ። ከአፋር የተጋዘ የሚወሰደው የጨው አለት መቀሌ ላይ ተቀነባብሮ በመቀሌ የተመረተ መባሉ ብዙዎችን እያነጋገረ መሆኑን ለማወቅ ተችሏል። የጨው ማዕድን ሊቀነባበር የሚገባው እዛው ጨው የተገኘበት ምድር ላይ ሲሆን ወደ ትግራይ የጨውን አለት ያመላለሱ ማቀነባበር ትርጉሙ መሬቱን ወደ ትግራይ ለመጨፍለቅ ከተያዘው ሰውር ደባ ጋር የሚዛመድ መሆኑን በርካቶች ያስረዳሉ።
ከአውሮፓ ህብረት የሲቪክ ደህንነት ጥበቃና የሰብአዊ እርዳታ ኮሚሽን ኃላፊ ቢሮ የወጣው ዘገባ እንደሚያሳየው በደቡብና ደቡብ ምስራቅ ኢትዮጵያ የበልግ ዝናብ በመቀነሱ ምክንያት 7.8 ሚሊዮን ህዝብ የምግብ እርዳታ ሲደረግለት የቆየ መሆኑን ተክሶ አሁን ባለው ግምገማ መሰረት በዚህ አመት በሐምሌና በነሐሴ ወር እንዲሁም በ2010 የመጀመሪያዎቹ 4 ወራት ከ10 እስከ 11 ሚሊዮን ህዝብ የምግብ እርዳታ ሊያስፈልገው እንደሚችል የተገመተ መሆኑን ገልጿል። የዓለም የምግብ ድርጅት በቅርቡ ባወጣው ግምገማ መሰረትም አሁን ያለው የርዳታ ክምችት ሊሸፍን የሚችለው የራብተኛው የቀን 1/4 ፍላጎት ብቻ ነው ብሏል። በአሁኑ ወቅት እርዳታ የሚደረግላቸውን 7.8 ሚሊዮን ራብተኞችን ለመመገብ ተጨማሪ $500 ሚሊዮን እንደሚያስፈልግ ተጠቅሷል። በአሁኑ ወቅት ድርቅ ባጠቃቸው አካባቢዎች የሁሉ መመካከለኛ ደረጃ የተመጣጠነ የምግብ እጥረት ያጠቃቸው ዜጎች ቁጥር 2.7 ሚሊዮን የደረሰ ሲሆን በከፍተኛ ደረጃ የተጠቁና ከፍተኛ እንክብካቤ የሚያስፈልጋቸው ደግሞ 303 ሺህ እንደደረሰ ተነግሯል። በሚቀጥሉት ወራት ይኸው ቁጥር በከፍተኛ ደረጃ ሊጨምር እንደሚችል ተጠቁሟል። ስካውን በአካባቢው ከ2 ሚሊዮን ከብቶች በላይ ማለቃቸው እንዲሁም በተለያዩ አካባቢዎች በኮሌራ በሽታ የተጠቁት ቁጥር 37 ሺህ ያለፈ መሆኑና ከዚህም ውስጥ 90% በሶማሌ ክልል መሆኑም ተዘግቧል። የዓለም የምግብ ድርጅት በርዳታ በኩል ያለው ምንጭ በሐምሌ ወር ሊደርቅ እንደሚችል ስጋቱን ገልጿል። በተያዘ ዜና የወያኔ አገዛዝ ባለስልጣኖች በአንዳንድ አካባቢዎች ከመደበኛ መጠን በላይ የሆነ ዝናብ እየዘነበ መሆኑን ጠቅሰው ከዝናቡ መብዛት የተነሳ ማሳ ላይ ተጠራቅሞ የሚተኛው ውሃ ገና የበቀሉን ቡቃያውን ሰብሎችን ሊያወድም እንደሚችል ተናግረዋል። የዝናቡ መጠን መብዛት ሰብል ከማበላሸቱ በተጨማሪ እየተስፋፋ ላለው የተንች ትል በይበልጥ ለመራባት ምቹ ሁኔታን ይፈጥራል የሚል ስጋትም ተፈጥሯል።
የተምች ወረርሽኝ ባስደንጋጭ ሁኔታ እየተዛመተ መሆኑ ስጋት ማሳደሩ ታወቀ። የተምች ወረርሽኝ በአሁኑ ሰዓት ከወያኔ በይፋ የተነገረ ባይሆንም ድፍን አገሪቱን ማዳረሱ እንደማያጠራጥር የሰብል እርሻ አዋቂዎች ያስረዳሉ። በመስኖና በበልግ ዝናብ ይመረት የነበረው የበቆሎ ምርት ተምቹ እዛው ማሳው ላይ እንዳለ እምሽክ አርጎ እንዳስቀረው ለማወቅ ተችሏል። ለወትሮው በዚህ ወቅት በአዲስ አበባ መንገዶች ላይ የበቆሎ ጥብስና ቅቅል የሚሸጥበት እንደነበር ብዙዎች እያስታወሱ ዘንድሮ ለአይንም መጥፋቱ የመጪውን ዘመን የእህል እጥረት የሚያመላክት መሆኑን በርካቶች በቁጭት ያስረዳሉ። ይበንዲ ያለ ወያኔ የውጭ ምንዛሪ ለማግኘት ሲል ብቻ የበቆሎ ምርት ወደ ውጭ እንዲላክ መወሰኑ ወያኔዎች ካፍንጫቸው አርቀው ማሰብ የማይችሉ ስብስብ መሆናቸውን የሚያሳይ እንደሆን ብዙዎች ስምምነታቸውን ሲገልጹ ይሰማል።
በአንዳንድ አካባቢዎች የመሬት ዝርፊያ በአዲስ መልክ እየተከሰተ መሆኑ እየተነገረ ነው። በአዳማ ናዝሬት ከተማ ቀበሌ 1 በሚባለው አካባቢ ለከተማ ልማት በሚል ሰበብ በርካታ ዜጎች መሬታቸው ተዘርፎ ተገቢው ካሳ ያልተከፈላቸው መሆኑን በመግለጽ አቤቱታ ማቅረባቸው ታውቋል። ብዙዎቹ ከ9 ዓመት በፊት መሬታቸው ሲነጠቅ ከገንዘብ ካሳ በተጨማሪ ከ300 ካሬ ሜትር በላይ የከተማ ቦታ እንደሚሰጣቸው ቃል የተገባላቸው ቢሆንም ገንዘብም ሆነ መሬት እንዳላገኙ ተናግረዋል። ከ45000 እስከ 50000 ካሬ ሜትር የተወሰደባቸው አርሶ አደሮች ዛሬ ኑሯቸውን የሚገፉት በቀን ሰራተኝነትና በጎዳና ተዳዳሪነት መሆኑን የሚገልጹት እነዚህ ዜጎች ከፍተኛ በደል እንደተፈጸመባቸው በመሬት ይገልጻሉ። የወያኔ ባለስልጣኖች በጉዳዩ ሲጠየቁ የሚሰጡት መልስ ግለሰቦቹ መጀመሪያውኑ መሬት ያዙት በህገወጥ መንገድ ነው ከመለት በስተቀር አጥጋቢ ማብራሪያ ለመስጠት ፍላጎት የላቸውም ተብሏል። እንዲሁም በነገሌ ቦረና ለኤሌክትሪክ ማሳፊያ ተብሎ መሬት የተወሰደባቸው አርሶ አደሮች ይሰጣቸዋል ተብሎ የነበረው 84 ሚሊዮን ብር እስካሁን ያላገኙ መሆናቸውን በመግለጽ አቤቱታቸውን አሰምተዋል።
የአዲስ አበባን የቆዳ ስፋት ለመለጠጥ በልዩ ጥቅም ስም አዋጅ መዘጋጀቱ አመስቀስቃሽ ሊሆን እንደሚችልም ተነገረ። ወያኔ ስር የሰደደውን ህዝባዊ ተቃውሞ ለማምከን ያስቸኳይ ጊዜ አዋጅ አውጆ አጠቃላይ የሀገሪቱን ፖለቲካዊ እንቅስቃሴ በወታደራዊ እዝ ስር ቢያስገባም ውስጡን ለወያኔ ህልውና አስጊ በሆነ መልኩ ህዝባዊ አመጽ ሊከሰት እንደሚችልና በወያኔ ጥቅሞች ላይ አደጋ ሊጣል እንደሚችል ስጋት እንዳለው ለማወቅ ተችሏል። ሰሞኑን በይፋ እየተነገረ ያለው አዲስ አበባ በኦሮሞ ክልል ስር በመሆኗ ለኦሮሞ ክልል ልዩ ጥቅም መክፈል እንደሚገባት የሚደነግግ ህግ መዘጋጀቱ ታውቋል። በዚህ ህግ መሰረት ኦሮምኛ በአዲስ አበባ የሥራ ቋንቋ መሆን እንዳለበትና በአዲስ አበባ ለኦሮሞ ህፃናትና ወጣቶች በቋንቋቸው የሚማሩባቸው ትምህርት ቤቶች እንዲከፈቱላቸው የአዲስ አበባ መጠሪያ እንዳለ ሆኖ ፊንፊኔ የሚለው የኦሮምኛ መጠሪያ ጎን ለጎን ጥቅም ላይ እንዲውል በአዲስ አበባ ዙሪያ ለሚገኙ ገበሬዎች ከመሬታቸው ሲፈናቀሉ የተከፈላቸው ክፍያ ማስተካከያ እንዲደረግ ወዘተ የሚደነግግ ህግ መሆኑን መረዳት ተችሏል። ይህን ጉዳይ በተመለከተ ብዙዎች አስተያየታቸውን ሲሰነዝሩ ፍየል ወዲህ ቅዝምዝም ወዲያ ብለውታል። በድፍን ኢትዮጵያ አምና እንደ ሰደድ እሳት በየአቅጣጫው የተቀጣጠለውን ህዝባዊ አመጽ ጥያቄው ሌላ ሳይሆን ጥያቄው ሽርፍራፊ ጥቅም ለማግኘት ሳይሆን በአንድ ቃል ወያኔ ይወገድ የሚል ነበርና ህዝብ በአመፁ ይገፋል፣ የወያኔም የመደልያ ህግ ፌዝ ሆኖ ይቀራል ተብሏል።
ኢትዮ ቴሌኮም የሚባለው ተቋም ዜጎችን ለመበዝበዝ የሚጠቀምባቸው ዘዴዎች ከጊዜ ወደ ጊዜ እያደጉና እየተለወጡ መምጣታቸውን ዜጎች በማማረር ላይ ናቸው። የሞባይልና የኢንተርኔት አገልግሎት ክፍያ ተቋም ብዝበዛ ከሚያካሂድባቸው ዘርፎች አንደኛው ሲሆን ቀደም ብሎ የ5 ብርና የ10 ብር ክሬዲቶችን ከገበያው እንዲጠፋ ከማድረጉ በላይ በአሁኑ ወቅት ደግሞ የ15 እና የ20 ብር ክሬዲቶችን አጥፍቶ ባለ 25 ብር ብቻ እንዲሆን ያደረገ መሆኑም ታውቋል። እነዚህ ክሬዲቶችም የሚሸፍኑት ሰዓት ከጊዜ ወደ ጊዜ እያነሰ በመምጣቱ የብዝበዛው መጠን እየበዛ መሄዱን ዜጎች ይናገራሉ።
በቅርቡ በአገሪቱ በሚገኙ ዩኒቨርሲቲዎች የተደረገ ጥናት እንደሚያስረዳው በአሁኑ ወቅት ዩኒቨርሲቲ ውስጥ እየተማሩ ካሉ ተማሪዎች ውስጥ ወደ ግማሽ የሚጠጉት የ7ኛና የ8ኛ ክፍል የሂሳብና የሳይንስ ፈተናዎችን ማለፍ አለመቻላቸው ትምህርት ሆን ተብሎ እንደተቀበረ የሚያሳይ መረጃ መሆኑን መረዳት ተችሏል። እንዲሁም ቁጥራቸው ቀላል ያልሆነ ተማሪዎች ማንበብና መጻፍ የማይችሉ መሆናቸው ታውቋል። ይህ ወያኔ ትውልድ ገዳይ እንደሆነ በተደጋጋሚ ለሚቀርበው ክስ ተጨባጭ ማስረጃ ነው ተብሏል።
ሜድሮክ የተባለው ያላሙዲ ኩባንያ በለገደምብ ያለው የወርቅ ማዕድን ኮንትራክት እንዲታደስለት ጠይቋል። የ20 ዓመት ኮንትራክት ወስዶ የወርቅ ማዕድኑን ሲበዘብዝ የነበረው ይህ ኩባንያ ኮንትራክቱ የሚያልቀው በሚቀጥለው ዓመት መሆኑን ይታወቃል። ባላሙዲንና ባንደኛዋ ሚስቱ በሶፊያ ሳላስም የተቋቋመው የሜድሮክ የለገደም ቢዮርቅ ማዕድን ስራውን የጀመረው በነሐሴ 1990 ዓ.ም ሲሆን ለወያኔ አገዛዝ የሰጠው ገንዘብ 172 ሚሊዮን ዶላር ብቻ ነው። በተመሰረተ በሶስት ዓመት ጊዜ ውስጥ 34 ሺህ ኪሎ ግራም ወርቅ በማውጣት ከግማሽ ቢሊዮን ዶላር በላይ ገንዘብ እንዳገኘ ይነገራል። በአገሪቱ በአጠቃላይ ከአራት እስከ አምስት ቶን የሚያወጣው ሜድሮክ በ2001 ዓ ም ስብሮ በሚባለው የለገደምቢ 3 ኪሎ ሜትር ርቀት በሚገኝ ቦታ ላይ ወርቅ እንዲያወጣ የ10 ዓመት ኮንትራት የተሰጠው ሲሆን በ2006 ዓ ም በቤኒሻንጉል ጉሙዝ አካባቢም በ4.2 ቢሊዮን ብር የገዛው የወርቅ ማዕድን 27 ቢሊዮን ብር ያስገኝለታል ተብሎ ይጠበቃል። ሀገሪቱ በየዓመቱ ከወርቅ ማዕድን ሽያጭ ታገኛለች የሚባለው ግን ከ350 ሚሊዮን ዶላር አይበልጥም።
ወያኔ በኢንዱስትሪ መንደሮች የሚሰሩ ሰራተኞችን እጅግ ዘግናኝ ለሆነ ብዝበዛ እንደዳረጋቸው ተገለጸ። ወያኔ ከአንድ ቢሊዮን ዶላር በላይ ያወጣ መሆኑን ነጋጠባ የሚያሻክትባቸው የኢንዱስትሪ መንደሮች የሚባሉት ከቻይና በተገኘ ብድር እየተገነቡ መሆናቸው የሚታወቅ ሲሆን በመንደሮቹ ውስጥ ከሚገኙ ፋብሪካዎች ከግማሽ በላይ የሚሆኑት የቻይና በመሆናቸው ብድሩ ተከፍሎ እስከሚያልቅ ድረስ በነጻ ካለምንም ኪራይና ለሌሎች የንግድ ሁኔታዎች ሊከፈል የሚገባውን ሁሉ እንደማይከፍሉ ከውስጥ አወቆች ከተገኘው መረጃ ማወቅ ተችሏል። ከዚህ ቀደም ወያኔ ህዝብን ለማደናገር ግብርና ተኮር የሚል ጨዋታ ተጫውቶ ገበሬዎችን ከድህነት ወደ ከፋ ድህነት አዘቅት መክተቱ የማይረሳ ነው ተብሏል። በተመሳሳይም የኢንዱስትሪ መንደሮች ውስጥ የሚሰሩ ለጋ ወጣቶች የሚከፈላቸው ጥቅል ደሞዝ በወር ከ1000 ብር የማይበልጥ ሲሆን ከዚህ ውስጥ የግብር ክፍያዎች ተቀናንሰው በእጃቸው የሚደርሳቸው ከ600 ብር የማይበልጥ መሆኑ ወያኔ የቱን ያህል አገር ገዳይ ትውልድ ቀባሪ እንደሆነ የሚያሳይ ነው ተብሏል። የኢንዱስትሪ መንደር ጨዋታ እነ ካምቦዲያን የመሳሰሉ አገራትን እንደቀበራቸው ሁሉ ኢትዮጵያንም ለቁራኛ መዳረጉ አይቀርም እየተባለ ነው። አድማጮቻችን፣ የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
Oh,
ብርሌ ከነቃ መቼ ሊሆንቃ ወያኔ በተንኮልና ህዝብን በመከፋፈል ለስልጣን በቅቶ በስልጣን ባጅቷልና ሁኔታዎች ተለውጠው ባሉበት ሁሉ አካሄዱን መቀየር የሚቻለው አልሆነም። በዘረኝነት አሁንም ይወላገዳል፣ የገለማ ጫጫታውን አሁንም ያሰማል፣ ያደነቆረናል። ፈረንጆች ያረጀን ውሻ አዳዲስ ዘዴና ጨዋታ ማስተማር አይቻልም ይላሉ። ወያኔ ገርጅፏል። ስፋትን ማየቱ ብቻ በቂ ሳይሆን ስርዓቱ ከእግር እስከ ራሱ መበስበሱና መግማቱ የሚታወቅና የሚታይ ነው። ወያኔ ከለመደበት ተንኮልና የከፋፋይ ፖለቲካው ሊርቅ አይችልም። በሰሞኑ ወሰድኩ የሚላቸው ውሳኔዎች ሁሉ ምልክት ናቸው። ወያኔ ላይ ከፈነዱት ቅራኔዎች መሃል የህዝብን መሬት ሽንሸናውና ቅሚያው አንዱ ነው። በጎንደርና ወሎ የቀማውና ወደ ትግራይ ያጠቃለለው መሬት ጉዳይ በቀላሉ የሚፈታ ለመሆኑ ለወያኔም ግልጽ ነውና የህዝብን የትግል አንድነት ለማዳከም ስስ ብልት ያላቸውን ለመደለልና ለመሸንገል ደፋ ቀናውን አጧጡፏል። አዲስ አበባና ፊንፊኔ ለየቅል ቢሆኑም ስለ መዲናይቱ የኢትዮጵያ ህዝብ ሐሳብ ባይጠየቅም ወያኔ የደለለ መስሎት ስምቅየራን ሌላውንም የሚወስነው በዚህ ቢያንስ የኦሮሞን ይሁንታ አገኛለሁ በሚል ነው። በወያኔ ላይ የተነሳበት አመጽ ግን ማስተር ፕላኑን ቀየርኩ ተውቅ ወይም ከተማይቱን ፊንፊኔ አልኩ በሚል የሚበርድ አይደለም። ወያኔ ጭንቅ ላይ ነውና አንዱን ከሌላው ለመነጠል ሽንገላን ማጠናከሩ የሚጠበቅ ነው። የመሬት ዝርፊያ ካል በደቡብ ኢትዮጵያ ወዘተ መሬትን ከተወሰነው አካባቢ እየነጠቀ ወደ ሌላው ማጠቃለል ሲወስድ የቆየው ህገወጥ ተግባር ነው። በዚህም በዚያም ግን የሚሞክረው ጥገና ጊዜ አልፎበታል። ሊያወናብዳቸው የሚችለው ጥቂቶችን ነው። ባንቀስ 39 የተደደሉት ዛሬ ደግሞ አዲስ አበባ ፊንፊኔ ተባለ በሚል ሊፈነድቁ ይችሉ ይሆናል። ከንቱ ነው ግን ከስራ መሰረቱ። በቅድሚያ ወያኔ የመወሰንም መብት ስለሌለው የከራሚነት አቅም የሚኖረው የወያኔ ውሳኔ የለም። እዚያም ሳንደርስ ወያኔ ዛሬ ያለውን ነገ ማጠፉን ደግሞ ደጋግሞ ያላየ ዜጋ የለም። ንግድ፣ ኮንዶሚኒየም፣ ትርፍ ወዘተ በሚል ስንቱን ተላላ ተዘርፏል። ወያኔ የዴሞክራሲ መብትን ያከብራል፣ የህዝብን የበላይነት ይቀበላል ብለው አምነው ገደል የገቡ ጥቂቶች አይደሉም። ወያኔ ሲጨንቀው እንደ ጮሌ ፖለቲከኛ ወንዝ በሌለበት ድልድይ እሰራለሁ ብቻ ሳይሆን ወንዝም አመጣለሁ የሚል ፈጣጣ ኃይል ነው። ችግሩ ግን ማለትም ለወያኔ ችግሩ ተነክቶበታል። መልሶ መላልሶ የሚታለል ህዝብ ከሚደርስበት የተሻለና የተለየ ሊደርስበት አይጠበቅም። ከ26 የመከራ አመታት በኋላ ወያኔን አምኖ የሚንደናገር ካለ ጥፋቱ የራሱ ይሆናል። ስንቱን ሸፍጥ ታዝበን ዛሬም የወያኔን ቃል እናምናለን ብሎ መፈጠም ከስህተት ያለፈ ወንጀልን የሚዳዳ ጅልነት ነው። አገርን ማጣትን ሊያስከትልም የሚችል ነው። የወያኔ እጅጅ ያለ ዘዴ ወይም ተንኮል ምንድን ነው? መልሶ መላልሶ ህዝብን መከፋፈል ነው። ወደ 1983 ሽግግር ተብዬ ስብሰባ መለስ ብንል በአማራው ላይ አስነስቶና ቃኝቶ መብታቸው ይከበራል ያላቸው ኃይሎች ሳይውል ሳያድር የወያኔ ሰለባ ሆነዋል። የኦነግን ዕጣ መጨረሻ ያጤነዋል። ራስ አስተዳደር የተባለው ለወያኔ መስገድ ሆኗል። መድበለ ፓርቲም ያንድ ዘረኛ ፓርቲ የበላይነት የማያስቅ ቧልት። ወያኔ የትግራይ መሬትን ሊያስፋፋ ለሱዳንም የአገራችንን ለመሬት አስረክቦ ይህ ነው የማይባል ክህደት ፈጽሟል። ወያኔ የትግራይን መሬት ሲያስፋፋ ለሱዳንም የአገራችንን ለመሬት አስረክቦ ይህ ነው የማይባል ክህደትን ፈጽሟል። ወያኔ ህዝብን እርስ በርስ አናክሶ ለራሱ ስልጣን ጊዜ ገዝቷል። ዛሬም እየሞከረ ያለው የተለየ አይደለም። በቀጥታ ህዝብን ለመከፋፈል በራሱና በቅጥረኞቹ አማካይነት የሚጥረው አካል የሆነው እርምጃው ደግሞ ለአንዱ የጠቀመ ወይም ጥያቄ ምላሽ የሰጠ መስሎ በመቅረብ የሁሉንም ትግል ማቀዝቀዝ ነው። የኦሮሞ ህዝብ ጥያቄ አዲስ አበባ ፊንፊኔ ይባልልን የሚል ሳይሆን ሙሉ መብታችን ይከበር የሚል ነው። የአስተዳደር የመዋቅርና መሰል ጥያቄዎች በዴሞክራሲያዊ ስርዓት መረጋገጥ ህዝባዊ ምላሽን የሚያገኙ ናቸው። ለመሆኑስ ወያኔ ይህን ሁሉ ዓመት የት ከርሞ ነው ዛሬ ለህዝብ ስል ምላሽ ሰጠው ሊል የተነሳው? ምርጫ ሰረክ ሲባል የለም እስረኞች ልፈታ ነኝ አይነቱ ተጨፈኑ ቀልድ ነው። ዛሬ ዋናውና ብቸኛው የሁሉም ህዝብ ጥያቄ ወያኔ በቃህ ተወገድ ተደምሰስ የሚል ነው። እነ ክህደት ልምዶች እንጂ ህዝብ እንወያይ እንደራደር ፍርፋሪ ወርውሩልን ሲል አልተደመጠም። ወያኔ ይህን ያን ይወስን ሳይሆን ያለው ወያኔ ወሳኝነቱ ያክትም ይጥፋ ይውደም የሚል ነው። ከዚሁ ዋናው ግብ ወያኔ ሊያርቀው ወይም ሊያስቀይረው የሚችል አይደለም፣ ሊሆን አይገባም። ወልቃይት ጠገዴ ወዘተ ከህዝብ የተነጠቁና የተሰረቁ መሬቶች ሁሉ ለህዝብ መመለስ አለባቸው እንጂ የሰፈረባቸው ትግሬ ተወላጅ ህዝብ ውሳኔ የሚሰጥባቸው ወይም ክልል አንድ የሚወስንባቸው ሊሆኑ አይችሉም። የህዝብ መሬት ለህዝብ መመለስ አለበት። ሱዳን ከኢትዮጵያ መሬት መውጣት አለበት እንጂ ድርድር በሚል ሊከርምብን የምንፈቅድ ሊሆን አይችልም። በመሆኑም የወያኔ የማወናበጃና ህዝብን የመከፋፈያ ጥረቶች መክሸፍ መወገዝ አለባቸው። የወያኔ ዋናው እቅዱ ወይም ግቡ ህዝብን መከፋፈል ነውና ስምሪቱ ለኦሮሞ ጥያቄ መፍትሄ የሰጠ መስሎ ከአማራው ለመነጠል ነው። ያው ባሳበደው አባዜ መሰረትም አማራና ኢትዮጵያን ተወራራሽ አድርጎ አማራን በመጉዳት ኢትዮጵያን ማድቀቅ ነው። በቦረና ለምሳሌ ገሬዎችን የደገፈ መስሎ ቦረናዎችን ያጠቃል። በኦሮሞውና ሶማሌው መሃል ፈጥሮ በነበረው ግጭትም የሶማሌዎች ደጋፊ ሆኖ ሊቀርብ ሲጥርም ታዝበነዋል። የም፣ መጀንገር፣ ኮንሶ፣ ቤኒሻንጉል፣ አገው፣ ጋምቤላ፣ ኦጋዴን፣ ሸዋ ወዘተ ያልነከሰው ያላናከሰው የለም ቢባል ስህተት አይደለም። አማራውንም በዚህ በዚያ ከፋፍሎ ቤተክርስቲያኖችንም እስከ መንጠቅ መድረሱ ቢያንስ በባዕድ አገሮች የታየ አሳዛኝ ክስተት ነው። የሸዋ አማራ በሚል ሲያላዝን መቆየቱ አለ ምክንያት አይደለም። ተንኮሉን ልናውቅበት ይገባል። ወያኔ ያስቸኳይ ጊዜ አዋጅ እስከማውጣትና ቀውሱን እስከማመን ያደረሰው ሁኔታ ህዝብ በኢትዮጵያዊነትና በህብረት ስለተነሳበት የኢትዮጵያን ሰንደቅ ዓላማ ስላውለበለበበትና ኢትዮጵያዊነት ያቸንፋል ስላለውም ነው። ወያኔ መወገድ አለበት በሚል ህዝብ ጸንቶ ለድለላ ጆሮ አልሰጥ በማለቱ የወያኔ እቅዶቹና ተንኮሎቹ ሁሉ ከሽፈውበታል። ውይይት ሲልም ብዙዎቹ ይህ ጊዜ ያለፈበት ነው ወግድ ሲሉ መልሰውለታል። ወያኔ የነገይቷን ኢትዮጵያ መፍትሄ ሰጪ ሳይሆን አዲስ ስርዓት እንዳይወለድ አጨናጋፊ ነው የሚለው በአብዛኛው ህዝብ ታምኖበታል። ወያኔ ከመፍትሄው ምንም ግንኙነት ያለው ሳይሆን የችግሩ ዋና ምክንያት ነው የሚለውን ብዙሃኑ ተቀብለውታል። ይህም ወያኔ አበቃለት የሚለውን ተቋሚ ነው። ለዚህም ነው የወያኔ ድንፋታና ጉራ መረን እየለቀቀ የመጣው። ወያኔ ብርክ ሲይዘው ዘራፍን ማሰማት ልምዱ ነውና ቡከኑን መለስ ያስታውሷል። የወያኔ የጾታ አባቶች ራሳቸው የቡችላቸውን ቀውስ ሊደብቁ አልቻሉም። ወደ ጎንደርና ጎጃም፣ ኦጋዴን፣ ጋምቤላ አትጓዙ ማስጠንቀቂያ ለዜጎቻቸው ማሰማት ተገደዋል። ወያኔ የመጣበትን ቀውስ ሲገመግም የጎንደሩ ሁላችንም ኢትዮጵያዊነን መፈክር አንደምታ አደጋ እንደሆነበት ተረድቷል። ነውናም ይህን ሁኔታ ለመቀየር ሙሉ ትኩረትን ሰጥቷል። በዚህም በዚያም የተከሰተውን የትግል አንድነት ማፍረሱ ዋናው ስምሪት ሆኖ መጥቶበታል። ህዝብን እርስ በርስ ለማጋጨት ደግሞ ለአንዱ የጠቀመ መስሎ ሌላውን ማጥቃት አይነታ ዘዴ መስሎት ይገኛል። የህዝብን ትግል ለማፈር ውህዳንን ሊጠቀም ያደረገው ጥረት አንድ ምሳሌ ነው። ለኦሮሞ የጠቀመ አስመስሎ ለመውሰድ የጀመራቸው የሰሞኑ እርምጃዎችም አሉ። መሰረታዊ መፍትሄዎች አይደሉም፣ ሊሆኑም የሚችሉ አይደሉም። ድርድር ያለውም ከራሱ ጋር ሆኖ ተገኝቷል። ለነገሩ ከመረጣቸው ተለጣፊና ታዛዥ ቡድኖችም ጋር መስማማቱ እንደከበደው እየተነገረ ነው። ያዳቆነው የደደቢት ሰይጣን የሚለቀው አልሆነም። ከህዝብ ትግልና ከሀገራችን የነገ ዕጣ አንጻር ወያኔ የነቃ ብርሌ ነው። መሰበር እንጂ መታደስ የሚችል አይደለም። የመጣበትን ውድቀትንም አውቆታል። ይህም ነው እንዳበደ ውሻ የሚያቅበዘብዘው። ሁሉንም ሊነክስ ተነስቷል። ፍጅትም ያካሂዳል ሳይሆን አካሂዷል። ከፋፋይ እርምጃዎችን ያበዛን እንጂ የሚቀንስ አይደለም። በዚህ ክስተት ጊዜ ወያኔን አምነው የሚወናበዱለት ካሉና በሴራውም ካጀቡት አልታደልንም ማለት ነው። መፍትሄው ግን ያው ከኑግ የተገኘ ሰሊጥ ለመሆኑ ምንም አያጠራጥርም። በጊዜ ማስጠንቀቁ ደግሞ ኃላፊነት ነውና ጆሮ ያለው ይስማ ስንል ጊዜ አልፏል። ከዚሁ በመነሳትም ነው ወያኔን ለማስወገድና ለአንዴም ለሁሌም ድራሹን ለማጥፋት ህብረት አስፈላጊ ነው የሚለውን አምነንበት ስንገፋ የቆየ ነው። አንዳንዶች ግን አሁንም ህብረት ብለው ሌሎችን በመስደብና በማውገዝ ላይ እንዳተኮሩ ናቸው። ከሁሉም በላይ ታጋይና ንጹህ ነን ብለው ራሳቸውን አሞግሰው ሌሎችን ያጥላላሉ። ይህ ታዲያ ለህብረትና ስምምነት መች መንገድ ይጠርጋል? በተለይም ተቺዎቹ ታሪካቸው ቆሸሽ ያለና ካለፈው ስርዓትም እድፍን የተጋራ ከሆነ ባለፉት ዓመታትም ማን ወዳጅ ማን ሌላ እንደሆነ በተጨባጭ ያየነው ነው። የደም ዋጋም ተከፍሎበታል። ይህን ሁሉ አናይ ብሎ አሁንም ከሾክ ለመታቀቅ እየተደረገ ያለው ጥረት በእውነቱ የሚያስወቅስና ለትዝብት የሚዳርግ ነው። እባብን በጉያ አቅፎ ለረጅም መንገድ አያስኬድም። ባለፉት 26 ዓመታት እንዳየነውም ካጋም የተጠጋ ቁልቋል ከመሆን ማለፍ አልተቻለም። ባጭሩ የህብረት ጉዞም የሀቀኛ አገር ወዳድና ኢትዮጵያዊ ኃይሎች ጥረት ውጤት መሆን አለበት ማለት ነው። በወያኔ መወናበድ ያብቃ። ጸረ ወያኔ ጋር ትግል ይፋፋም። ግባችን የወያኔን አገዛዝ ማስወገድ መሆኑም አይረሳ። ድል ለኢትዮጵያ ህዝብ። ፋንዶሬ ስለና ምፍሬ እሷና ክብሬ አረኔ ሳገሬ
ይድረስ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። እውቁ የሬሳ ሳጥን ምን አይነት ዘመን ነው ይሄ? የእርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር። አቤት የአላህ ነገር በጣም አስገራሚ። ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ አቶ የሬሳ ሳጥን። እስኪ ልጠይቆት፣ ከምን እንጨት ይሆን አምላክ የፈጠሮት? በአጋዚ ሳንጃ ሕፃን ተሰልስሎ ፊት ለፊቶ ሲሞት ሰውነት ተቀብቶ የማይዘገንኑት የማይሰቀጥጡት። ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። ከአራት ኪሎ ግቢ ከተቆፈሱበት የኢትዮጵያን ልጆች ሕይወት ካጠፉበት ኤዲያ ነርሶኛን ጨነቀን። ባኮ ይለመኑ፣ ፈጥነው ጉድጓድ ይግቡ፣ ክፉ ነው ዘመኑ። አረ ከምን ይሆን? አረ ከምን እንጨት ይሆን እርሶ የተጠረቡት? በሬሶች ታጅበው ታቅፈው የሚኖሩት ከሳጥንም ሳጥን አዎ የሬሳ ሳጥንም በጣም የታደሉ መለስ ትን ሲሎት ውስጡ ባሉ ሰዎች አዎ ይስላል። ከሳጥንም ሳጥን አዎ የሬሳ ሳጥን በጣም የታደሉ መለስ ትን ሲሎት ውስጡ ባመቋቸው ሰዎች ይስላል። አቶ ኃይለ ማርያም ደሳለኝ፣ የእርሶን ሳጥንነት በእጅግ የሚገርመው ታቀቡት ሬሳ ጋር መክረው እየዋሉ መክረው ማደሮ ነው። ይህን ጥንካሬ ድፍረትና ብስለት መቼ ሆነ ያገኙት? ሰይጣነ በረከት አቶ ኃይለ ማርያም ደሳለኝ እባኩን በርሶ ሞት ተዳፈረን ባሉ የመጨረሻውን ይህን ልጠይቁ ማርያም እኮ ማርያምን እንዴት ቢክዷት ነው ስሟን አስጨብጣ ኃይለ ነፈገችው የፈጣሪ አለ ከምን እንጨት ይሆን እርሱ የተጠረቡት የሬሳ ቃል አቀባይ ሆኖ የሚሰሩት ከአራት ኪሎ ግቢ ሬሶች ሳጥን ውስጥ እርሶን የሚለዩት ሬሶችን ሰብስበው ውይይት ሲያደርጉ ተሰይመው ችሉት። አቤት የአምላክ ሥራ በጣም አስገራሚ። ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ ምን አይነት ጊዜ ነው የጊዜ ጠንጋራ የሬሳ ሳጥኑን አንት ብሎ ያስጠራ። አዎ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደስ አለኝ። ምን አይነት ዘመን ነው ይሄ የእርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር። አዎ ይድረስ ለአቶ ኃይለ ማርያም ደስ አለኝ እውቁ የሬሳ ሳጥን። አቤት ያላህ ነገር በጣም አስገራሚ። ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ እውቁ የሬሳ ሳጥን።
የወያኔ ዋና ጠላት ኢትዮጵያዊነት። የህዝብ አቋምና ውሳኔ የሚሰርጸው ከተጨባጭ ሁኔታው ነው። ተጨባጭ ሁኔታውን በተገቢው መንገድ በመመርመር ህዝብ አቋሙን ይይዛል። ወያኔ ሰላም ስላለ ሰላም አይሰፍንም። ወያኔ ብረት አታንሱ ስላለ ወያኔን በብረት መጣሉ እንጦርጦስ ይወርዳል ማለትም አይደል። ወያኔ የኢትዮጵያ ህዝብ ጠላት የሆነው ጥቂቶች ስለጠሉትና በተለይም ጸረ ትግሬ ስለሆኑ አይደለም። የወያኔ ስርዓት በትግሬ የበላይነት ላይ የተመሰረተ መሆኑ ባይካድም የህዝብ አቋም ግን በዘር በብሔረሰብ መሰረት የተቃኘ አልነበረም አይደለምም። ጸረ ወያኔነትን ያመጣው ወያኔ ራሱና ዘረኛ አገዛዙ ነው። ዲሞክራሲያዊ ስርዓት ተመስርቶ በነበር ህዝብ በዚሁ መሰረት በታገለና ተቃውሞውንም ባሳየ ነበር። ወያኔ ያቆመው ስርዓት ግን የግፍና ያምባገነንነት ከመሆኑ ሌላ ዘረኛም በመሆኑ የትግሉም የተቃውሞውም አቅጣጫና ይዘት በዚሁ መወሰኑ አልቀረም። ወያኔና የትግራይ ህዝብ ተወራራሽ ናቸው በሚል ወያኔና ጨፍሮቹ የተያያዙት የጥፋት ጎዳና ውሎ አድሮ የትግራይን ህዝብ ለአደጋ እንደሚያጋልጥም ደጋግመን ያሳሰብነው ነው። ወያኔ ለስልጣን የበቃው በሩቅም በቅርብም ባሉ ጸረ ኢትዮጵያ ኃይሎች ድጋፍ ነው። ህዝብም በተወሰነ ደረጃ በነበረው የደርግ ጥላቻ ተዘናግቶ ነበር ማለትም ይቻላል። ከሃዲዎችም ለወያኔ ጥብቅና ቆመው ህዝብን አደናግረዋል። ወያኔ ስልጣን የፈለገው ኢትዮጵያን ሊጠቅም ሳይሆን ግንጠላውን እውን ለማድረግና ኢትዮጵያን ለማጋለጥና ለማዳከም መሆኑ ሳይታወቅ የቀረ አልነበረም። እርኩስ ዓላማውን ከግብ ለማድረስ ሲነሳ ወያኔ ለዚህ እንቅፋት ይሆኑኛል ያላቸውን አምሮ ታግሏል። ሻቢያም ወያኔም ለኢትዮጵያ አንድነት የሚጨነቀውና የሚታገለው አማራው ብቻ ነው የሚል የተሳሳተ ድምዳሜያቸውን መሰረት በማድረግ በአማራውና አንድነት ኃይሎች ላይ መዝመት የመጀመሪያ ስምሪታቸው ሆነ። ይህም ህዝብን መከፋፈልና ማናቆርም ዋናው ስምሪታቸው እንዲሆን አደረገ። የወያኔ እድሜ የረዘመው ህዝብን ከፋፍሎ ስላዳከመ ነው። በጸረ አማራው ዘመቻ ያጀቡትን ጠባቦችና የግንጠላ ኃይሎች አንረሳቸውም። ካሶሳ እስከ በደኖ በህዝብ ላይ የተፈጸመው ግፍ የሚረሳ አይደለም። ወያኔን በወንጀሉ ያጀቡት ሳይውል ሳያድር የወያኔ ሰለባ መሆናቸውም እንዳልቀረ አይተናል። ወያኔ ሽግግር ሲል እንዳሸን የፈሉና ለሹመትም አለና ያሉትም ከሃዲዎችና ሆዳሞች ልንረሳቸው አንችልም። ወያኔን አጅበው ባንድነት ኃይሎች ላይ ዘምተዋል። አንዳንዶቹ ዛሬ ተቃዋሚ ነን ሊሉ ቢውገረገሩም ትናንት ለመለስ ዜናዊ ሲሰግዱ እንደነበር ያየነው ነው። የውርደታቸው ልክ የዘቀጠና ማፈሪያ በመሆኑም ግብዙ ጸረ ኢትዮጵያ ግለሰብ ሲሞትም ኦኦሲዱና ደረታቸውን ሲመቱ ታዝበናል። የወያኔ አገዛዝ መሰረቱና ምሰሶው ህዝብን በብሔረሰብ በሃይማኖትም መከፋፈል ነበር፣ አሁንም ነው። ይህንን ግንብ የደረመሰው የጎንደር ጎጃም ወዘተ ህዝብ ትግል ወያኔን ብርክ ያስያዘው ለዚህ ነው። ዋናውን መሳሪያውን ቀማው፣ ማረከበት፣ በህዝብ አንድነት መረጋገጥ የወያኔን የዓመታት ሴራ በጣጠሰው። በመሆኑም ወያኔ የቀድሞውን የበላይነቱን ለመያዝና ህዝብን ከፋፍሎ ለማጥቃት ያለው አማራጭ ስልጣንን በሰላም የሚለቅ አይደለምና ክፍፍልን እንደገና ማስፈን ብቻ ሆነ። በዚህ መሰረት በርካታ ቀጥረኞችን በጽንፈኝነት አሰማርቶ የተረጋገጠውን ኢትዮጵያዊነት ሊሸረሽር ሊያፈርስ እነሆ ተሰማርቶ አለ። የወያኔ ስስ ብልቱ የሚገኘው ኢትዮጵያዊነት ባቸናፊነት ሲከሰት ብቻ ነው። ማንም ህዝብ ከጥቃት ራሱን ለመጠበቅና ለመከላከል መደራጀት መብቱ ነው። ይህንን ማንም ሊያግደው ወይም ሊቀማው የሚችል አይደለም። በየካቲት 66 በኢትዮጵያዊነት ሲደራጅ ገንጣዮች ተሯሩጠው በጎጥ የሚሰባሰቡ እነ ወያኔ አይነቶቹን መስርተዋል። ወያኔ በደደቢት ሳይሆን በናቅፋ ተረግዞ መወለዱ የሚታወቅ ነው። ሻቢያና ጀብሃ ባይኖሩና ባይዋደቁ ወያኔ ባልተወለደም ነበር። ወደ ካርቱም ማምጠቶ እነ ሌንጮን ኦነግ ያደረገው ኋላ አሶሳ ላይ አብሯቸው በአማራው ላይ ግፍ የፈጸመው ሻቢያ መሆኑንም እናውቃለን። ያፓና ሌሎች በፖለቲካ አቋምና አማራጭ ላይ ልዩነት ቢኖራቸውም ኢትዮጵያዊነትን አስቀድመውና አስርገው ለኢትዮጵያ በሚል መታገላቸውን ደግሞ የዘመናችን የታሪክ ላጲሶች ሊሰርዙት ያልቻሉት ሐቅ ነው። ያፓ ዛሬም ቢሆን በኢትዮጵያዊነት ደረጃ ተደራጅቶ መታገል ወያኔን ለማስወገድ ፍቱኑ መንገድና አማራጭ ነው ብሎ ያምናል። በቅድሚያ መጠየቅ ያለበት ዋናው ጥያቄ ለወያኔ ምን ይጎዳዋል ወይም በሌላ አቀራረብ ለወያኔ ምን ይጠቅመዋል የሚለው ነው። የወያኔ ጉልበቱ ህዝብን መከፋፈሉ በመሆኑ ይህን ሁኔታ ማስወገድና የህዝብን አንድነት ማጠናከር ጠላቱ ነው ማለት ነው። ወያኔ ህዝብ በየጎጡ ክልሉ ብሔረሰቡ መከፋፈሉን ይፈልጋልና በዚህ መሰረት ወደዚህ አይነቱ መለያየትና ወደ ጎጥ መመለስ ከተመረጠ ተጠቃሚው ወያኔ ነው። ዛሬ የተጠቃ ህዝብን አደራጅቶ ከጥቃት መከላከልና በዚህ ሽፋን ህዝብን ለወያኔ በሚጠቅም መንገድ መከፋፈል የተለያዩ መንገዶች ናቸው። የወያኔ ጠላትና ውድቀቱን አረጋጋጭ ኢትዮጵያዊነት ብቻ ነው። ሌላው መንገድ ሁሉ ወስዶ ከወያኔ ማጥ የሚከት ይሆናል ቢባልም ማጋነን አይሆንም። ወያኔን የምንታገለው ልክ እንደ ወያኔ ህዝብን በጎጥ በመከፋፈል ሊሆን አይችልም። ይህማ የግንጣላን ባንዲራ ማውለብለብና ኢትዮጵያን መጉዳት ይሆናል። ጸረ ወያኔ ትግላችን እናት ኢትዮጵያን ከመጣባት ወያኔዊ ጥፋት ለማዳንና ክብሯን ለማስጠበቅ አንድነቷንም ለማደስ ነው። አስቀድሞ የትግልን ይዘትና ግብ ጠንቅቆ ማወቅ ያስፈልጋል ስንል ይህንንም ለማሳሰብ ነው። ወያኔ በጣም የተካነበት አንድ ተንኮል የህዝብን የትግል እይታና ትኩረት አቅጣጫ ማስቀየር ነው። በየጊዜው መለስተኛና አዙሪት ጉዳዮችን ትኩረት ሰጥቶ የህዝብ ትኩረት ከመሰረታዊው ጸረ ወያኔው ትግል እንዲነሳ እንዲቀየር ያደርጋል። የሚታወስ ከሆነ የህዝብን የምርጫ ውጤት በ1997 ዓ.ም ተመረጠ ከሰረቀ በኋላ ድምጻችን ይከበር ማለት ሲገባ የታሰሩት ይፈቱልን በሚል መፈክር እንዲተካ አድርጓል። ዛሬም ዋናው መፈክር ወያኔ ይወገድ ሆኖ ሳለ ከወያኔ እንወያይ፣ ፌደራል አወቃቀር ሊሻሻል ይችል ይሆናል ወዘተ በሚል ዝባዝንኪ አይደለም። ከተቃዋሚ ቡድኖች ጋር ድርድር ጀመርኩ የሚለው ማደናገሪያም ያው የምናቀው ወይም ያወቅነው የወያኔ ቡትቶ ነው። ዋጋቢስ ጉንጭ አልፋ ስምሪት። በዚህ እያጀቡት ያሉት በመሰረቱ የራሱ ተለጣፊዎች ወይም ስርዓቱ በስር ነቀል ህዝባዊ ለውጥ ቢጠቃ እኛም እንጎዳለን የሚሉቱ ናቸው። ከአገዛዙ ተጣላን ተጋጨን ካሉ በኋላ ወደ ህዝብ ጎራ የገቡ መስለው ሰበር ሰካ ቢሉም ቆርጦ ቃል ሲመጣ ግን ወያኔ ያሰፈነውን የትግሬ የበላይነት አገዛዝ ወይም አማራጭ የሚደግፉ መሆናቸውንም ልናይ ችለናል። ጻድቃን ሲዬ ወዘተ ማለት የለብንም። ወያኔን ተቃወምን ይያሉ ወልቃይት ትግራይ ነው የሚሉትንም ማንሳት እንችላለን። ዛሬ መፍትሄ የምንፈልገው ለመላ ኢትዮጵያ ነው እንጂ ለክልል አይደለም። አገር አድነው እንጂ ለውሱን ተልእኮ አይደለም። የህዝብ ትግል ማጠንጠኛውና መነሻው መድረሻው ኢትዮጵያና ኢትዮጵያዊነት መሆን ያለበትም ለዚህ ነው። ህዝብ በየፊናው ተከፋፍሎ ሊነግድ ቢነሳ ሁሉንም ተራ በተራ ሊመታ የሚችለው ወያኔ ነው። ተጠቃሚው ወያኔ ነው። ህዝብ ተባብሮ በኢትዮጵያዊነቱ ሰምሮ በጋራ ከተነሳ ግን እንዳየነው ወያኔን ማስጨነቅ ብቻ ሳይሆን ሊያቸንፍም የሚችል ይሆናል። ይህን ሀቅ መረዳትና መቀበል አስፈላጊና ወቅታዊም ነው። የኢትዮጵያ ህዝብ ትግል ዋና ጠላት ወያኔ ነው። ከነግስ አንግሱና ደጋፊዎቹ የህዝብ ትግል ጠላት ሌላ ህዝብ በከፊል ወይም በጅምላ ሊሆን አይችልም። አይደለምም። ትኩረት በወያኔ ላይ ለማን ጥቅም? ለኢትዮጵያ። በግርግር ይህን ግብ አስተው ህዝብን ወደ ኋላ ጎትተውና አጋጭተው ለወያኔ ወደዱም ጠሉ ሊጠቅሙ የሚፍጨረጨሩትንም ጥግ ማስያዝ የሚያስፈልገው ለዚህ ነው። የኢትዮጵያ ጠላቶችም ለኢትዮጵያ ህዝብ ትግል መቼም ቢሆን አጋር ሊሆኑ የሚችሉ አይደለም። በተለይም ህልውናቸው ኢትዮጵያን በማዳከምና በመገንጠል ላይ የተመሰረተ ከሆነ ከሰላሳ ዓመታት በላይ ኢትዮጵያን ሊጎዳ የጣረና በወያኔ ድጋፍ የተሳካለት ኃይል ለምሳሌ ዛሬ በተአምር ለኢትዮጵያ ስርየት ደጋፊ ሊሆን አይችልም። ስለዚህም ማን ነው ወዳጅ ማን ነው ጠላት የሚለው ግምገማ ሳይደፈርስ መካሄድ ያለበት መታወቅ ያለበት ነው። በዚህ መስክም ሰፍኖ ያለው ውዥንብር መጥራቱ መወገዱ ወሳኝ የትግሉ አካል ነው። ኢትዮጵያዊነት ሲጠነክር ወያኔ ይዳከማል። ኢትዮጵያዊነትን የሚሸረሽሩ ሁሉ ወደዱም ጠሉም አወቁም አላወቁም የወያኔ አጋሮች ናቸው። ኢትዮጵያዊነት ይጠናከር፣ አገር አድን ትግላችን ይፋፋም፣ ህብረታችን ይጠንክር። ድል ለኢትዮጵያ ህዝብ።
Could be a tenacious.